የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
እንደምን አመሻችሁ ጋቢና ቪኦኤ አድማጮች። የዛሬ አርብ ጥቅምት 14 2012 ዓ.ም ተመረጠ ምሽት ዝግጅታችን በቀጥታ ከአሜሪካ ድምጽ የዋሽንግተን ዲሲ ስቱዲዮ ጀምሯል።
የአሜሪካ ድምጽ ዘጋቢ ተረበደበ
በድንጋይ ተመታሁት ጀርባና ጭንቅላቴ ላይ የቃሙን ሰማኛ የታችኛው ካንሰር የተሰነጠቀው ሰርጀሪ ተሰጥቶ ጭንቅላቴ ሁለት ቦታ ነው የተሰነጠቀው።
በኢትዮጵያ ከሚገኙ የአሜሪካ ድምጽ ራዲዮ ዘጋቢዎች መካከል አንድ የሆነው ሙክታር ጀማልን የሰማነው በሙሉ ዘገባ ዝርዝሩን ይዘን እንመለሳለን።
በሌላ ዘገባ በኦሮሚያ ክልል አንዳንድ አካባቢዎች ተፈጥሮ የነበረው የጸጥታ ችግር እየተቀረፈ መሆኑን የመከላከያ ሚኒስቴር አስታወቀ።
በሰላማዊ መንገድ መንገድ የመዝጋት ሰልፍ የመውጣት አይነት እና መልእክትን የማስተላለፍ አይነት ይዘት ያለው ነው የነበረው በመጀመሪያ አካባቢ ላይ። ቀስ በቀስ ግን በአንዳንድ ቦታዎች ላይ በተለይ ንብረቶችን የማውደም እና አልፎ አልፎ የሰላማዊ ሰው ህይወትም ወደ ማጥፋት አደገኛ አዝማሚያዎች የታየበት ሁኔታ ነው ያለው።
የሀገር መከላከያ ሰራዊት የህዝብ ግንኙነት ኃላፊ ሜጀር ጄኔራል መሐመድ ተሰማ ናቸው። በዚህ ጉዳይም ላይ ዝርዝር ያለ ዘገባ ይኖረናል።
በትግራይ ክልል 3 ወረዳዎች ያንበጣ መንጋ ገባ። ዝርዝሩን ይዘናል።
የነዚህና ሌሎች ለምሽቱ ያሰናዳናቸው ጥንቅሮች ሰዓታቸውን ጠብቀው ይሰማሉ። መርሃ ግብሩን የምንመራው ሀብታሙ ስዩምና
ኤደን ገረመውን አብረናችሁን ቆያለን።
በቅድሚያ የኢትዮጵያን ወቅታዊ ሁኔታ የዓለምን ውሎና ዳር የሚናገሩ አጫጭር ዜናዎች እንደሚከተሉ ይደመጣሉ።
ከዜናዎቹ ጋር ተመልሰን መጥተናል። የትራምፕ አስተዳደር ለኢትዮጵያው ታላቁ የህዳሴ ግድብ ለመነጋገር የኢትዮጵያን የግብጽና የሱዳንን የውጭ ጉዳይ ሚኒስትሮች እንደጋበዘ ተዘግቧል። በኢትዮጵያና በካይሮ መካከለ ያለውን ውጥረት ለማርገብም ነው ተብሏል። በአሜሪካ ድምጽ እጅ የገባው የጥሪ ደብዳቤ ለሶስቱ ሀገሮችና ለዓለም ባንክ ፕሬዝዳንት ዴቪድ ማልፓስ ባለፈው ሰኞ የላኩት የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ሚኑቺን ናቸው። የዓለም ባንኩ ፕሬዝዳንት ሶስቱ ሀገሮች ተገኝተው ሙሉ ተሳትፎ እንደሚያደርጉ በመገመት በስብሰባው እገኛለሁ ማለታቸውን ቃል አቀባያቸው ተናግሯል። በግድቡ ጉዳይ የውጭ ሸምጋዮች እንዲገቡ ስትጠይቅ የጎየችው ግብጽ እንደ አውሮፓውያን አቆጣጠር በመጪው ህዳር 6 ቀን በሚኑቺን መስሪያ ቤት እንዲካሄድ በታቀደው ስብሰባ እንደምትገኝ ገልጻለች። የግብጽ ፕሬዝዳንት አብዱል ፈታህ ኤልሲሲ ባለፈው መስከረም ወር የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በተካሄደበት ወቅት ታላቁ የኢትዮጵያ ህዳሴ ግድብን በሚመለከት የተከሰተውን ችግር ለመፍታት በሽምግልና እንዲገቡ ፕሬዝዳንት ትራምፕን ጠይቀው እንደነበረ አንድ ከፍተኛ የትራምፕ አስተዳደር ባለስልጣን አረጋግጠዋል።
የዩናይትድ ስቴትስ ነው ተብሎ የተጠረጠረ የአየር ድብደባ በፑንትላንድ ክልል ያለውን የዳኢስ ጽንፈኛ ቡድን ሰፈር መጥቷል ሲሉ የአካባቢው ነዋሪዎች ተናግረዋል። አራት የሚሆኑ ሚሳኤሎች የአሜሪካ ነው ተብሎ ከሚጠረጠረው ድሮን ወይንም ሰው አልባ አውሮፕላን እንደተተኮሱ ሰሙን ለመግለጽ ያልፈለገ ማኝ ተናግረዋል። ሚሳኤሎቹ ዛሬ ከቦሳሶ 150 ኪሎ ሜትር ርቆ በሚገኘው ኦሜይራ በተባለ መንደር አጠገብ አንድ ተራራማ ቦታን መምታታቸው ተገልጿል። የፑንትላንድ የደህንነት ባለስልጣኖች በአሜሪካ ድምጽ ለቀረበላቸው ጥያቄ ወሬውን ሰምተናል፣ ነገር ግን በማጣራት ላይ በመሆናችን ለመናገር አንችልም ብለዋል።
የቦትስዋናው ፕሬዝዳንት ከአፍሪካ እጅግ የተረጋጉ ከሚባሉት ሀገሮች አንዷ የሆነችው ቦትስዋናን እንዲመሩ እንደገና ተመረጡ። ሞኳሲ ማሲሲ ሀገሩን ለአምስት ዓመታት ለመምራት እንደገና ተመርጧል ሲሉ ዋናው ዳኛ አስታውቀዋል። የቦትስዋና ዴሞክራሲያዊ ፓርቲ ሀገሪቱ እንደ አውሮፓውያን አቆጣጠር በ1966 ዓመተ ምህረት ከብሪታንያ ቅኝ አገዛዝ ነጻ ከወጣችበት ጊዜ አንስቶ የሀገሪቱ ዴሞክራሲያዊ ፓርቲ የአልማዝ ሀብት ያላትን የደቡብ አፍሪካዊቱን ሀገር ሲገዛ ቆይቷል። በአሁኑ ምርጫ ግን በአንድ ጥላ ስር በተሰባሰበው የዱማ ቦኮ የሚመራው ተቃዋሚ ፓርቲ ጠንካራ ተግዳሮቶች ገጥሞታል።
የሩሲያ ወታደራዊ ፖሊስ ኃይሎች ሶሪያን ከቱርክ ጋር በሚያዋስነው ድንበር ባሉት ከተሞች ላይ ዛሬ ጥበቃ ጀምረዋል። የሩሲያ ወታደራዊ መኪኖች ከኩርድ ኃይሎች ጋር ሆነው በሰሜን ምስራቅ ሶሪያ በሚገኙ በርካታ ከተሞች ጥበቃ እያካሄዱ መሆናቸውን የአካባቢው ጋዜጠኞች ለአሜሪካ ድምጽ ራዲዮ ተናግረዋል። ይህ የሆነው የሩሲያ ፕሬዝዳንት ቭላድሚር ፑቲንና የቱርክ አቻቸው ረጀብ ጠይብ ኤርዶዋን ቱርክ በቱርክ ዲሞክራሲያዊ ኃይሎች ላይ ስታካሄድ የቆየችውን ጥቃት እንድታቆም ስምምነት ላይ ከደረሱ በኋላ ነው።
አድማጮች ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁን አምሹ።
የጋቢና ጉዟችን ይቀጥላል። ሀብታሙ ስዩምና
ኤደን ገረመው ያስተናገድናችሁ እንገኛለን። አሁን ቀዳሚ ርዕሳችንን አስደምጣችሁ
በኢትዮጵያ ከሚገኙ የአሜሪካ ድምጽ ዘጋቢዎች መካከል አንዱ ሆኖና ከሰሞኑ ባዳማ ከተማ ዘገባ ለማጠናቀር ተጉዞ የነበረው የአሜሪካ ድምጽ ዘጋቢ ሙክታር ጀማል ድብደባ ደርሶበታል። ሰለሞን አባተ ስለሁኔታው አነጋግሮታል።
በድንገት ከመጣው ጀርባነት እንቅላፌ ላይ የቃውሞን ሰማኝ። የታችኛው ካንሰር የተሰነጠቀው ሰርጀሪ ተሰጥቶ እንቅላፌ ሁለት ቦታ ነው የተፈነካከው።
ምን አይነት ነው እስቲ አሁን እየተደረገልህ ያለው ህክምና? የት ነው ያለው መጀመሪያ ነገርኝ።
አሁን አዳማ ጀነራል ሆስፒታል ምዛል ነው ያለው። ሁሉንም ነገር ምርመራ አድርገዋል። ደም ጭንቅላት ውስጥ አለመፍሰሱን ኤምአርአይም በሲቲ ስካንም ብሬን ሲቲ ስካን ሁሉንም ነገር አይተዋል። ሪስክ የለውም። እኔ የተወሰነ ቅጥቅጥ እስከሚድን ብቻ ነው ያለው።
ስለዚህ የደም መፍሰስ እንደሌለ አረጋግጠዋል።
ኤምአርአይም ሬንቲስ ካንም አይተዋል።
የተሰፋ ነገር አለ በራስህም ላይ ይሁን? ቅድም ከገለጽክልኝ ከከንፈርህ ሌላ
ከላይ ያለው ስቲች ነው በሌላ ነገር ነው የሚያያይዙት? የፈንከቱን
ራስህ ላይ ማለት አናቴ ላይ ማለት ነው?
አናቴ ላይ ያለውን በሌላ ነገር ነው የሚያያይዙት። ሌላኛው ደግሞ ይሄ ወገብ አካባቢ ሙሉ ሰውነት ላይ ያለ በቃ የመድቀት ስሜት ነው የሚሰማኝ። በጣም ቅጥቅጥ፣ ምክንያቱም ድንጋይ እንደ በረዶ ነበር የሚሆን ነው መሙሻ የሚገል ነው የሚመስል።
እንዴት ወደ ሆስፒታል መድረስ ቻልክ? ምንድን ነው የተደረገልህ የመጀመሪያ እርዳታ?
ሆስፒታል ሌላ እዛ አካባቢ ክሊኒክ ሊወስድ ነበር። እኔ አልፈልግም እዛ ይሻለኛል ብዬ መሰረታዊ ሕክምናዊ ስላሉ ወደ አዳማ ጀኔራል ሆስፒታል የሚባለው መጣሁኝ። እዛ እዚህ ሀገር ማድረግ የሚቻለውን በሙሉ አድርገዋል እዚህ አዳማ ጀኔራል ላይ እና ጥሩ ነው። አሁን በጠዋቱ አሁን ይሻለኛል።
እንዴት ተፈጠረ መጀመሪያ ይሄ ነገር እስቲ አጫውተኝ ሙክታር። መቼም ይሰማኛል ያለህበት ሁኔታ ህመም ላይ ነው ያለኸው፣ ግን አንተ የምታገለግላቸው አድማጮቻችን ማወቅ ይፈልጋሉ ያለህበትን ሁኔታና ምንድን ነው እስቲ የተፈጠረው፣ እንዴት ተነሳ ነገሩ ሁሉ?
ትላንትናንም ጨምሬ ከአዳማ ያለውን ዴሞንስትሬሽን ተቃውሞውንም እየዘገብንበት እና ያልደረስንባቸው ትላንት ያልዘገብናቸው የሰው ሞቶች ነበሩ። እሱንም ሆስፒታል አካባቢ ያሉትንም እሱን ለማየት ነው ጠዋት በኢትዮጵያ አቆጣጠር 2 ሰዓት አካባቢ ከቤት የወጣሁት። ከዛ አንድ ሰው ሞተበት የተባለበት አካባቢ ሄጄ ሬሳ ይዘው እየወጡ ነው። አስክሬን ይዘው የሚወጡትም እዛው ሰዎች አነጋገርኩኝ እና አይቻለሁ ሲገደል የሚለኝን ሰው ኮሜንተርቪ እያደረግኩኝ ነበር። ኮሜንተርቪ ሳረግ ነው ኦሮሚያ ነው ብለው ነው መጀመሪያ በቃ ድብደባ የጀመሩት።
ኦሮሚያ ምን?
ኧረ እኔ ኦሮሚያ አይደለሁም። ኦቢኤን ማለት ፈልገው ነው መሰለኝ። ህብረተሰብ ኔትወርክ የሚባለው ሚዲያ ተቋም ለመንግስት፣ እሱ ነው በብዛት እዚህ አዳማ አካባቢ የሚታወቀው። ብዙ ጊዜ ሌላ ሚዲያ ብዙም ሰው እንትን ስለማይል ጋዜጠኛ ሲያዩ ብዙ ጊዜ እንደዛ ነው የሚባለው እዚህ አካባቢ። እኔ ኦቢኤን አይደለሁም፣ እኔ ቪኦኤ ነኝ እላለሁ። በጣም በጋዝ የሚወርድብኝ ድንጋይ ብዙ ነበር፣ ብቻ ብዙ ነበር። በጣም ብዙ ምቶች አሉ። በዛ መሀል ንብረቶቼ በሙሉ ስቀርጥበት የነበረው አይፎን ማራንተ ዜመር የሚባለው የያዝኩት እቃ በሙሉ እየወሰዱ እየሮጡ ደግሞ የሆነ የንትን ብቻ አይደለም፣ ግማሹ ንብረት ነው የሚፈልገው። ለምሳሌ ትልቁን አይፎን የምቀርጥበትን ከቺሴ እየወሰደ ሮጥ ሲሄድላ አየዋለሁ። እና ከዛ ያኔ በጣም ዘንተኝ እየተበደቡኝ እያሉ አንዱ መታወቂያ ለካ ከመሬት አንስቷል። ቪኦኤ ነው ተውት፣ ቪኦኤ ነው ተውት፣ እውነቱን ነው ብሎ ከዛ ቪኦኤአይዲ በማለታቸው ነው።
እዛ አካባቢ ይሄንን ጥቃት ያደረሱብህ ሰዎች ስንት ይሆናሉ?
በጣም ብዙ ናቸው። እኔ ቢያንስ በቀጥታ እኔ ላይ መጥተው የወረዱብኝ ከ50 እስከ 100 ይሆናሉ። በእርግጠኛነት ስክሪን ይዘው የሚሄደው ነው የተጠነቀሰብኝ ግማሹ፣ ምክንያቱም ከጎን ነበር ኢንተርቪው ያደረግ የነበረው። በጣም የሚገርመው ነገር ደግሞ ያው እኔ ከተደበደብኩበት 200 ሜትር አይሆንም መከላከያ ሰራዊት ስናይፐር ላይ ዘነ ቁጭም ነው፣ ምንም ሊከላከልልኝ አልቻሉ።
አልደረሱልህም? የጸጥታ ሰዎች፣ ፖሊሶች፣ እነዛ ያልካቸው ወታደሮች እንደሆኑ
ማንም አልደረሰልኝ። እኔው ከዚያ ወዲህ ራሱ ጓደኞቼ ያለውን ነገር ሄደው ሪፖርት አድርገው የጠፋበትንም ንብረት ምናምን ብለው እንዲሞክሩ ብዙም ይበጥ እየፈጠረ ያለው ምስለኝም እዛ ጋር ያለው መከላከያዎች ራሱ 200 ሜትር አይሆንም።
እያዩ ነበር ይሄ ሲፈጸም።
አምሹር እኔ ከዛ በኋላ የሆነው ብለው ትላልቅ ሰዎችን መተው እኔ ከወደኩበት አንስተውኝ እቃዬ ድዬ ተሰይት መታወቂያ የለም ምናምን ሰምቲንግ አሉኝ። ከዛ ነው የወስን እንዲህ ቁጭ ብለዋል መከላከያዎች።
ሆስፒታል ያደረሰህ ማን ነው ለመሆኑ? እነዛው ድብደባ ላይ የነበሩት ሰዎች ናቸው ወይስ ሌሎች መጡልህ? እናደረሰ
አይደለም መናገር ራሱ አልችልም ነበር። አጎቴ ነበረ ጠዋት አዘና ድረን የወጣሁት ያሲን ተማም የሚባል አጎቴ ጋር ደወልኩኝና ተመጥቼ ወድቅ ያለው ብቻ ነው ያልኩት። መናገር አልቻልኩም ሌላ ዝርዝር ሰፈሩን ብቻ ነገርኩት። ወዲያውኑ እሱ መጣና እዛ
ከዛ አንተ ከወደቅ በኋላ ደብዳቤዎቹ ጥለው ሄዱ ከአካባቢው?
አዎ ደብዳቤዎቹ ከዛ ፊዚዮ ነው ሲሉ ለሁለት ተካፈሉ። ትላልቅ ሰዎች በተለይ ድሮ ቆሞ የሚያየውን መከላከል ጀመረ። የጋዜጠኛ መሆኑን ሲያረጋግጡ መከላከል ጀመሩ። ሰዎቹ ሲከፋፈሉ ይደበድብ የነበሩት እዛ ሲሆኑ ሄዱ።
በማዳመጥ ላይ ያላችሁት ከአሜሪካ ድምጽ ራዲዮ የሚተላለፍላችሁን ጋቢና ቪኦኤ ነው።
በኦሮሚያ ክልል አንዳንድ አካባቢዎች ተፈጥሮ የነበረው የጸጥታ ችግር የተቀረፈ መሆኑን የመከላከያ ሚኒስቴር አስታወቀ። የሀገር መከላከያ ሰራዊት የህዝብ ግንኙነት ኃላፊ ሜጀር ጀነራል መሐመድ ተሰማ እንዳሉት ከክልሉ በቀረበለት ጥያቄና ከፌደራል መንግስትም በተሰጠው ትዕዛዝ ሰራዊቱ ተልእኮውን እየተወጣ ነው። እስክንድር ፍሬው ተከታዩን ዘገባ ልኳል።
ሰሞኑን በኦሮሚያ ክልል የነበሩ የተቃውሞ እንቅስቃሴዎችን ተከትለው ከታዩ ግጭቶች በኋላ የመጀመሪያ የሆነ መግለጫ ነው ዛሬ በመከላከያ ሚኒስቴር የተሰጠው። የክልሉ የጸጥታ ሁኔታ ሰራዊቱም እየተጫወተው ሚና ለተወሰኑ የሀገር ውስጥ የመገናኛ ብዙሃን በተሰጠው በዚህ መግለጫ ተብራርቷል። መግለጫውን የሰጡት የሀገር መከላከያ ሰራዊት የህዝብ ግንኙነት ኃላፊ ሜጀር ጀነራል ማህመድ ተሰማ እንዳሉት በኋላ ላይ ወደ ግጭት የተለወጠው ሰላማዊ የነበረ የተቃውሞ እንቅስቃሴ ነው።
በሰላማዊ መንገድ የመዝጋት ሰልፍ የመውጣት አይነት እና መልእክትን የማስተላለፍ አይነት ይዘት ያለው ነው የነበረው በመጀመሪያ አካባቢ ላይ። ቀስ በቀስ ግን በአንዳንድ ቦታዎች ላይ በተለይ ንብረቶችን የማውደም እና አልፎ አልፎ የሰላማዊ ሰው ህይወትም ወደ ማጥፋት አደገኛ አዝማሚያዎች የታየበት ሁኔታ ነው ያለው። እነዚህ ሁኔታዎች እስከሚከሰቱ ባለው ከመጀመሪያው ጀምሮ የኦሮሚያ ህዝብና መንግስት ከክልሉ የጸጥታ ኃይሎች ጋር በጋራ ሆኖ የማረጋጋት ጥያቄዎቻቸውን በአግባቡ ማስተላለፍ እንጂ መንገድ መዝጋት እንደሌለባቸው፣ የሰው ህይወት መጥፋት እንደሌለበት፣ ንብረት መውደም እንደሌለበትም በርካታ ስራዎች እየተሰሩ ቆይተዋል።
ሰላማዊው የተቃውሞ እንቅስቃሴ መልኩን እየቀየረ መምጣቱም የመከላከያ ሰራዊቱን እገዛ አስፈልጊ እንዳደረገው ጀነራሉ አብራርተዋል።
በኋላ ላይ ስፔሻሊ በተመረጡ ቦታዎች ላይ ግጭቱ እና ግርግሩ የዘርና የሃይማኖት ይዘትን እየያዘ መጥቶ አደገኝነቱ እየጨመረ የመጣበት ሁኔታ ወደ ከፍተኛ እልቂት እና ውድመት የሚያሳይ ወደ ዘር እና ወደ ሃይማኖት እና ወደ እምነት ተቋማቶችንም ታርጌት የማድረግ አዝማሚያዎች የታዩበትና ከክልሉ የጸጥታ ኃይል አቅም በላይ ወደ መሆን ደረጃ በደረሰ ጊዜ የኦሮሚያ ክልላዊ መንግስት ለፌደራል መንግስት የፌደራል የጸጥታ ኃይሎች ድጋፍ የተጠየቀበት ሁኔታ ነው የነበረው። የፌደራል መንግስት ከክልሉ በቀረበለት ጥያቄ መሰረት ከፌደራል በተሰጠው ትዕዛዝ መሰረት የፌድሪ መከላከያ ስርም ለሰራዊቱ ትዕዛዝ አስተላልፏል። ስፔሻሊ በአምቦ፣ ቢሾፍቱ፣ ሀረር፣ ድሬዳዋ፣ ባሌሮቤና ሞጆ እና አዳማ አካባቢ በከተሞች ላይ ከክልሉ የጸጥታ ኃይል ጋር በጋራ ሰራዊቱ ወደዛ ቦታ ላይ ተንቀሳቅሶ እንዲያረጋጋ፣ ሌላው እነዛ የተዘጉ መንገዶችንም በየቅርብ አካባቢ ካለው ሰራዊት ወደ ክልሉ የጸጥታ ኃይል ጋር በጋራ ሆነው ስራ እንዲሰሩ ታዞ ወደው ትዕዛዙን ተቀብሎም ሄዶ የማረጋጋት ስራዎችን ስፔሻሊ ከአባገዳዎችና ከሀገር ሽማግሌዎች ከእምነት አባቶች ጋር ሆኖ እየሰራ ያለበትና በአንዳንድ አካባቢ ላይ ተዘግተው የነበሩ መንገዶች እየተከፈቱበት የከተማ ግርግሮችም መቆም የጀመሩበትና እነዚህ የንግድ እና ማህበራዊ ተቋማት ስራ የጀመሩባቸው ሁኔታዎች
ግጭት የሚያባብሱ የሐሰት መረጃዎችን አሰራጭተዋል ያሏቸውንና አንዳንድ ሲሉ የገለጿቸውን የፖለቲካ ፓርቲዎችም ተችተዋል። ጀነራሉ በዚሁ መግለጫ
አንዳንድ የፓርቲ አመራሮች ከሻሸመኔ የመከላከያ ሰራዊት እንዲመለስ ሁከትና ብጥብጡን ለማረጋጋት ታዞ ያለ እንዲመለስ ያደረግነው እኛ ነን፣ ለመከላከያ ሰራዊቱ እንዳትገቡ ተመለሱ ብለን እኛ ትዕዛዝ ስለሰጠነው ሰራዊቱ እንዳይገባ አድርገናል ብለው ያስተላለፉት መልእክት ስህተት ነው። በመሰረቱ እነሱ የነሱን የፓርቲ አባል የመከላከያ ሰራዊት አመራሮች መምራት እንደማይችሉ የመምራት ስልጣን እንደሌላቸው ሁሉ እነሱም በቀጥታ ለሰራዊቱ ስልጣን የመስጠት ስልጣን የላቸው። ተዛዝ የመስጠት ሰራዊቱን የማዘዝ ስልጣኑ ማንደቱም የላቸው። ራስ የመከላከያ አመራርም የነሱን የፓርቲ አባሎች የማዘዝ የማስተማራት ስልጣን የለው። ስለዚህ በመንግስት እና በህግ ሁላችንም የተሰጠን የራሳችን ኃላፊነት አለ። አሰላላይም የተሰማራው ኃይላችን አምቦ ላይ የተሰማራው ኃይላችን ከኦሮሚያ ተናጋሪው ከትግራይ ተናጋሪው ወቴቨር ከሁሉም እንደ አንድ ሆኖ ተልኮና ተልኮ ህዝባዊ ወገንተኝነቱን በእኩል አይን አይቶ ሁሉንም ህዝቦች እየሰራ ያለው ኖቶኒ ጁባ ላይ የተሰማራው ህዝብ ያለውን ህዝብ እንደራሱ ህዝብ አይቶ ከተቃቋመበት አላማዎችና እሴቶቹ መስዋዕት የሆነም ጭምር የህዝቦች እንደነት ያረጋግጣ ያለ። ስለዚህ እንደዚህ አይነት መልእክቶች አንድ ወይ ሰራይቱን በትክክል ካለማወቅ ነው፣ ሁለተኛው ደግሞ ሆን ብሎ የተዛባ አስተሳሰብ በህብረተሰቡ ለመፍጠርና የሰራይቱን አንድነት ካለመፈለግ purposely conscious የተላለፈ መልእክት ሊሆን ስለሚችል እንደዚህ አይነት መልእክቶች አንድ ተፎካካሪ አገርን መራለው ብሎ ፕሮግራም ይዞ በሰላማዊ መንገድ ከመታገል የፓርቲ አመራር የሚጠበቅ አይደለም።
የሀገር መከላከያ ሰራዊት ቃል አቀባይ ሜጀር ጀነራል መሐመድ ተሰማ በዚሁ መግለጫ እንዳሉት የአካባቢው ሰላም ወደ መደበኛ መልኩ እስኪመለስ ድረስ ሰራዊቱ በዚህ ይቆያል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እየተመጣጣችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የምትላላፍላችሁ ጋቢና ቪኦኤ ነው። በአምቦ ከተማ ወደ አንጻራዊ መረጋጋት ተመልሳ መንገዶች መከፈታቸውን የንግድ እንቅስቃሴ መጀመሩን የከተማው ከንቲባ ገለጹ። ለጠፋው የሰው ህይወትና ለወደመው ንብረት ማዘናቸውንም ገልጸው አጥፊዎችን ተጠያቂ ለማድረግ የማጣራት ተግባር እየተከናወነ ነው ብለዋል። የአምቦ አጠቃላይ ሆስፒታል ባለፉት 2 ቀናት ግጭት 5 ሰዎች መሞታቸውና 20 ሰዎች በህክምና ላይ እንደሚገኙም አረጋግጧል። ናኮር መልካ ተጨማሪ አለው።
የአምቦ አጠቃላይ ሆስፒታል ስራ አስኪያጅ አቶ ደበበ ፈጠነ ጥቅምት 12 እና 13 በጸጥታ አካላትና የተቃውሞ ሰልፈኞች መካከል በተፈጠረው ግጭት 25 ሰዎች ሆስፒታል መግባታቸውን ተናግረዋል። የደረሰውን የሞትና አካል ጉዳት እንዲገልጻሉ።
ጥቅምት 12 ሰላማዊ ሰልፍ ነበር በአምቦ ከተማ። ትንሽ ሰበብ ነበር። በዛ ምክንያት ወደ 11 የሚሆኑ ሰዎች እኛ ጋር ተወስተው መጥተው 9ኙ ተኝቶ በመታከም ላይ ሲሆኑ 3ቱ ህይወታቸው አልፏል። በመቀጠለው ጥቅምት 13 2012 ዓ.ም በተመሳሳይ ጉዳት የመጡ ወደ 14 ሰዎች መጡ። ከዛ ውስጥ 2 ሰው ህይወታቸው ያለፈ ሲሆን በጠቅላላ የተጎዳው 11 እና 14 25 ሰው ሲሆን ከዛ ውስጥ 5 ሰው ህይወቱ አልፏል። ሌላው ተኝቶኛ ጋር እየታከሙ ነው።
የጉዳታቸውን መነሻስ ምንድነው?
ያው ምክንያቱ ያው የተመቱበት እንግዲህ በጥይት ነው ተመቱ የተባለው። በጥይትም ነው እሱን ያየነውኛ ጭንቅላታቸው የተመቱ ወዳቸው ነው የተመቱ አሉ። እግራቸው ነው ተመቱ የሞቱም ቁስሉ የተኙም አሉ ማለት ነው። እድሜያቸው ሁለቱም ጫፍ ላይ ያለ 17 አመት ልጅም አለ የ80 አመት አዛውንትም አለ ከሟቾች ውስጥ ማለት ነው። በአብዛኛው ግን እድሜያቸው በ20 አመት አካባቢ 20 ውስጥ ያሉትቸውና 20 እና 30 ውስጥ ነው የሚወድቁት። በአብዛኛው እድሜ ክልላቸው እሱ ነው።
ከነዚህ መካከል 3ቱ ለተሻለ ህክምና ወደ አዲስ አበባ መላካቸውን ተናግረው 3ቱ ደግሞ ታክመው ወደ ቤታቸው ሄደዋል ብለዋል ስራ አስኪያጁ። በሆስፒታሉ እየታከሙ ከሚገኙ መካከል የ17 አመት ታዳጊ መሆኑን የሚናገረው መልካሙ ጋዲሳ አንዱ ነው። ስለደረሰበት ጉዳትና አሁን ስለሚገኙበት ሁኔታም እንዲገልጻል። የተመታውት ኩላሊቴን ነው። ጃራ በሚባል ቦታ 3 ሌሎች ሰዎችን ከመቱ በኋላ እኔንም በጥይት ነው የመቱኝ። መጀመሪያ ላይ ብዙም አያመኝም ነበር። አሁን ግን ይጠዘጥዘኛል። በጣም እያመመኝ ነው። የፖለቲካ ታጋይና የኦኤምኤን ስራ አስኪያጅ አቶ ጃዋር መሐመድ ላይ ሊፈጸም ነበር የተባለው ጥቃትን በመቃወም ለሁለት ቀናት ተዘግቶ የነበረው መንገድ መከፈቱንና የንግድ እንቅስቃሴ መጀመሩን የከተማው ከንቲባ አቶ ተረፈ በጣላ ገልጸዋል። በተቃውሞ ወቅት ለጠፋው የሰው ህይወትና ንብረት ማዘናቸውን በመግለጽ ተከታዩን ብለዋል።
በመጀመሪያ ደረጃ በከተማችን በአምቦ ከተማ በተፈጠረው ችግር የከተማ አስተዳደሩ የተሰማው ጥልቅ ሐዘን መሆኑን እየገለጽኩኝ ለጠፋው የሰው ህይወት የተሰማን ጥልቅ ማዘን መሪር ማሆኑን መግለጽ ፈልጋለሁ። ከዛ ባሻገር ግን ህዝባችን ያለውን ቅሬታ ያለውን ተቃውሞ ለማሰማት በዲሞክራሲያዊ መንገድ ማውጣቱ ተገቢ ነው። ነገር ግን ይሄንን ህዝቡ ሊያሰማ የወጣውን ቅሬታ ተገን በማረክ በምንም መመዘኛ ተቀባይነት የሌለውን ስራ የፈጸሙ ግለሰቦች ለወደፊቱ በግ የምትጠየቁ ጉዳያቸው እየተጣራ ነው። ተጣርቶ ለግ የሚቀርቡበት እድል ይፈጠራል። ከተማው ወደ ነበረባት ሰላም የመመለሷ ሁኔታ ይስተዋላል፣ ይታያል። ይሄ ተጠናክሮ መቀጠል ይጠበቅበታል። ትልቅ ክፍተት እንደተፈጠረና በዚህ ክፍተት ሊጠቀም የሚፈልግ አካል ሁሉ በከተማችን እጁን እንዲሰበስብ ነው ጥሪ የምናስተላልፈው። ከዛ ባለፈ ግን ከከተማው ነዋሪ ጋራ በመተባበርና እንደዚሁም ከህዝባችን ጋራ በመሆን የተጀመረውን የሰላሙን ሁኔታ የማስቀጠል ስራ ይሰራል።
በጥፋቱ በቀጥታም ሆነ ተዘዋዋሪ ሁኔታ ተሳታፊ የነበሩ አካላትን ፖሊስ ያጣራ ነው ያሉት ከንቲባው እንደተጠናቀቀ ለህብረተሰቡ ይፋ እንደሚደረግም ገልጸዋል። ለሁለት ቀናት ተቋርጦ የነበረው የትራንስፖርት አገልግሎት መጀመሩን አስተውያለሁ። ከኢትዮጵያ ንግድ ባንክ የከተማው ዋና ቅርንጫፍ በስተቀር ሌሎች ባንኮች አለመከፈታቸውን ለመታዘብ ችያለሁ። ሌሎች አገልግሎቶችም በከፊል ተከፍተዋል። አንጻራዊ ሰላም ወደ ከተማው ቢመለስም ለዘላቂነቱ ከከተማው ህብረተሰብ ጋር ውይይት ለማድረግ መታሰቡን የከተማው ከንቲባ ገልጸዋል። የኦሮሚያ ክልል መንግስት ያቀረበውን ጥያቄ ተከትለው የመከላከያ ሰራዊት የጸጥታ ችግር በተከሰተባቸው አምቦን ጨምሮ በቢሾፍቱ፣ ባሌሮቤ፣ አዳማ፣ ሞጆ እንዲሁም በድሬዳዋና ሐረር ማሰማራቱን የመከላከያ ሚኒስቴር ማሳወቁን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ለአሜሪካ ድምጽ ናኮር መልካ ካምቦ።
በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮ ነው እየተላለፈ የሚገኘው። በትግራይ ክልል 3 ወረዳዎች ያንበጣ መንጋ መከሰቱ ተሰምቷል። በዚህ ጉዳይ ላይ ሙልጌታ ጽባ ቀጣዩን ዝርዝር ልኳል።
በትግራይ ክልል ራያ አዘቦ ወረዳ ኡላጋ ተብሎ በሚታወቅ አካባቢ ከአፋር ክልል የመጣ ያንበጣ መንጋ ከትናንት በስቲያ አመሸሽ ላይ መግባቱ የክልሉ ግብርናና ገጠር ልማት ቢሮ የህዝብ ግንኙነት ዳይሬክተር አቶ ሚካኤል ምሩጽ ተናግሯል። ይህ ያንበጣ መንጋ ለመቆጣጠር የግብርና ባለሙያዎች ከህዝብ ጋር በመተባበር እየሰሩ ናቸው ብለዋል።
አው ከትናንት በስቲያ ያንበጣ መንጋ በአፋር አካባቢ ወደ ራያ አዘቦ የሚባል ወረዳ ወይገባው በኡላጋ የሚባል አካባቢ ህብረተሰቡን በነጥስ ወጥቶ ሲከላከል ነው የዋለው። በሌሊቱ ተነስቶ ህብረተሰቡ ህፃናትን፣ ታይቆሮ ተማሪዎች፣ አርሶ አደሮች እንዲሁም የትግራይ ልዩ ኃይልም ሳይቀር ሁሉም በአንድነት በመከላከል ላይ ነበሩ። ስለዚህ በትናንት ውለው በሁለት አካባቢዎች ነው ያደረው መንጋው ስለራሱ ማለት ነው። ግማሹ ተጨፍጭፎ ሲያልቅ የተቀረው ግን በሁለት አካባቢ ማለት ነው። በጸሐፊ የሚባል የህንጣል ወደራት ወረዳና በራያ አላማጣ ደግሞ ሁል ጊዜ ለምለም በምትባል ቀበሌ ነው ያደረው።
ያንበጣ መንጋው በራያ አዘቦ ወረዳ ኡላጋ ተብሎ በሚጠራው አካባቢ ከገባ በኋላ ወደ ሌሎች የወረዳው አካባቢዎችም መስፋፋቱን የተነገረው ከራያ አዘቦ በተጨማሪም ወደ ህንጣሎ ወጀራትና ራያ አላማጣ የተባሉ የክልሉ ወረዳዎች መግባቱን ገልጸዋል። አቶ ሚካኤል እንደተናገሩት በተሰራው የመከላከል ስራ በደረሱ ሰብሎች ላይ መንጋው እስካሁን ጉዳት አላደረሰም።
ህብረተሰቡ እንዲሁ በጥይት የተኮሰ ማስተዋተሻል ጥይት በብትርና በተለያዩ ቁሳቁሶች ብቻ ሰብል ላይ እንዳያርስ በስፋት ተሰርቶበት እስካሁን ድረስ በሰብል ላይ ያደረሰው እንትን የለም፣ ጉዳት የለም። ነገር ግን እየበረረ ስላስቸገረ በአውሮፕላን ኬሚካል እንዳይረጭን አንዱ ችግር የሆነብን ይሄኛው ነው። ምክንያቱም ሎኬሽኑ ሳይታወቅ በአውሮፕላን መርጨት ስለማይቻልና በተለይ ደግሞ ህዝብና እንስሳት በበዙበት አካባቢ ኬሚካል መርጨት ራሱ
ዛሬ አመሻሽ ላይም የሚያርፉበት ቦታ ከታወቀ ሄሊኮፕተር በመጠቀም የመከላከል ስራ ይፈጸማል ሲሉ አቶ ሚካኤል ገልጸዋል። በዛሬው ዕለት ከቀትር በኋላም የመከላከል ስራ በተፈጸመባቸው አካባቢዎችም ዳግም አዲስ ያንበጣ መንጋ ታይቷል ብለዋል። ይህንንም ህዝብ ባሳተፈ መልኩ ለመቆጣጠር እየተሰራ መሆኑ ገልጸዋል። ካሁን በፊት ወደ ክልሉ ያንበጣ መንጋ ሊገባ እንደሚችል ለዚህም ጥንቃቄ መደረግ እንዳለበት ተገልጾ ነበርና ለምን ቀድሞ መከላከል አልተቻለም ብለን ለአቶ ሚካኤል ጠይቀናል።
አሁን ያንበጣ ባህሪ ምንድነው? ይሄን የበረሃ አንበጣ ነው የሚባለው ወይም ደግሞ ደዘት ሎከስ የሚባል አንበጣ ነው አሁን የመጣው። ስለዚህ የዚህ አንበጣ ባህሪ ደግሞ በተለያዩ አካባቢዎች ማለት በሰኔ ወርም ታይቶ ነበር በእኛ ክልል። ነገር ግን በልጣሪ የታየ ስለነበር በዛ ሰዓት ብዙ የመከላከል ስራ ተሰርቶ በኬሚካል አፕሊኬሽን እንዲሁም በባህላዊ መንገድ መቆጣጠር ተችሏል። አሁን ደግሞ ያልታሰበ በአፋርና በሶማሊያ አካባቢ ፌዴራል መንግስትም በተለይ ግብርና ሚኒስቴር አሳውቆ ነበር በሁለቱም አካባቢዎች የማራባት እድልም እንደነበረው እና ይህን ታሳቢ ተደርጎ ነው የእኛ ዝግጅታችን የነበረው። በኬሚካል አቅርቦት ሚታይ ክስተት የለም። ወዴት አካባቢ እንደሚበር ስለማይታወቅ የግድ እንደዚህ አይነት ተፈጥሯዊ ክስተት ደግሞ ሙሉ ለሙሉ መቆጣጠርም በጣም ያስቸግራል።
የአንበጣ መንጋው ለመከላከል ተማሪዎች የጸጥታ ኃይሎችና የግብርና ባለሙያዎችም መሳተፋቸውን ነው አቶ ሚካኤል የተናገሩት። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
ሙልጌታ ለዘገባው እናመሰግናለን። በቀጣይ ደግሞ ወደ ስፖርት ነው የምናቀነው። በኬንያ ናይሮቢ በሚገኘው ካዮሌ የተሰኘ ጭንቁስ ሰፈር ውስጥ ወጣት ወንዶችና ሴቶች በየሰፈሩ የህዝብ አዳራሽ ውስጥ ይገናኛሉ። በዚያ ሙታ የተሰኘውን የፊልሚያ ስፖርት በሳምንት ለሁለት ቀናትም ይሰለጥናሉ። ስፖርቱ ከወንጀልና ከጎጂ የህይወት መንገድ እንዳራቃቸውም ይናገራሉ። የራይል ኦምቦርንን ዘገባ ሀብታሙ ስዩም እንዲያቀርበዋል።
በናይሮቢ ኢስትላንድ ከተማ የሚገኘው የካዮሌ የህዝብ አዳራሽ ያዘቡ ስራው የህዝብ ጉባኤ መከወኛና መሰባሰቢያነት ነው። በሳምንቱ መጨረሻ ላይ ግን የወጣት ስፖርተኞች የስልጠና ስፍራ ይሆናል። እንደ ጋብሪኤል አሮካ ያሉት ህይወታቸውን ለመቀየር እየሞከሩ ነው። ይህ ስፖርት ባይኖር ኑሮ በአሁኑ ጊዜ እንደምገኝ በእውነት አላውቅም። በመጥፎ ህይወት መንገድ ውስጥ ተሳታፊ ስለነበርኩ ህይወቴን የማጣት እድሌ ከፍ ያለ ነበር። ስፖርቱ አብዛኛው ጊዜን ስለሚወስድ ከጓደኞቼ ጋር የማሳልፍበት ብዙ ጊዜ የለኝም። ስለሆነም በዚህ የማሳልፈው ጊዜ ውጪ ከማሳልፈው ይልቅ ዋጋ ያለው ሆኖልኛል ነው ያለው ጋብሪኤል። ጋብሪኤል አሮካ እያወራ ያለው ስለ ሙታይ ስፖርት ነው። ሙታይ መነሻው ታይላንድ የሆነ የፍልሚያ ስፖርት ነው። ተፋላሚዎች እግርና እጃቸውን በቅንጅት ይጠቀማሉ። አሰልጣኝ ጊልበርት ሚሩካ እንደሚሉት በዚህ ስፍራ ስፖርቱን በመሰልጠን ላይ ያሉት ወጣቶች በቀደመው ጊዜ በወንጀሎች ውስጥ ይሳተፉ ነበር።
They could be now smoking blue, maybe some of them may be doing weed.
ወደዚህ ስፍራ ባይመጡ ኑሮ ማስቲሽ ሲስቡ፣ የተወሰኑት ደግሞ እጸ ፋርስ ያጨሱ ወይንም ሰዎችን መዝረፍና መንጠቅን በመሰሉ የክፋት ስራዎችን ሲሰሩ ይገኙ ነበር። ልብሳቸውን ስታሰጡ አንዳንዶቹ አውርደው ለሱሳቸው የሚሆን ነገር ለመግዛት ይሸጡትም ነበር ነው ያሉት። አሰልጣኝ ጊልበርት ሚሩካ የሙሳይ ተፋላሚዎችን ለ18 ዓመታት ያክል አሰልጥነዋል። ጋብሪኤል አሮካን የመሰሉ ሀገራዊና ዓለም አቀፋዊ ክብሮችን ለመቀዳጀት ችለዋል። በዚህ በካዮሌ ለሚገኙ ወጣቶች የመነቃቃት አብነት ለመሆን መቻሌ ትልቅ ነገር ነው ለማለት እችላለሁ። እኔ መለወጥ ከቻልኩ ሌሎችስ? ሰዎች እየተከተሉ ቀጣዩ ፍልሜ መቼ እንደሚደረግ በሚጠይቁኝ ጊዜ ጥሩ ስሜት ይሰማኛል፣ ኩራት ይሰማኛል ነው ያለው ገብርኤል። ካዮሌ በናይሮቢ ከሚገኙ አደገኛ ሰፈሮች አንዱ ተደርጎ ይቆጠራል። ስራ አጥነት፣ የወንጀል ድርጊቶችና የፖሊሶች የህግ መሰረት የሌለው ግድያ ተንሰራፍቶበታል። አሰልጣኝ ጊልበርት ሜሮካ የሀገሪቱ መንግስት የሙታይ ተፋላሚዎች ወደ ታይላንድ ለተጨማሪ ስልጠናና ውድድር እንዲሄዱ ቢያግዝ ወንጀልና ብጥብጥ ሊቀንስ ይችላል ይላሉ።
What I believe Muay originated from Thailand.
ሙታይ የመነጨው ከታይላንድ ነው። ሆኖም እኛ ኬንያውያን በስፖርቱ ምርጦች ነን ብያምናለሁ። ተገቢው ድጋፍ ከተደረገልን ለናይሮቢ ተጨማሪ የክብር ቀበቶችን እናመጣለን ነው ያሉት።
You can bring more title belts in Nairobi.
እንደ አውሮፓውያን አቆጣጠር በ2016 ዓመተ ምህረት ዓለም አቀፉ የኦሎምፒክ ኮሚቴ ሙታይን ጊዜያዊ የኦሎምፒክ ስፖርት እንዲሆን ዕውቅና ሰጥቶታል። በ2020 እንደ አውሮፓውያን አቆጣጠር በሚደረገው የቶኪዮ ኦሎምፒክ እንደ አንድ የመወዳደሪያ ስፖርት ሊሆን ይችላል እንደማለት ነው። ዳንኤል አሮካና ሌሎች ተፋላሚዎች ለዚያ ዕድል ለመብቃት ስልጠናቸውን ቀጥለዋል።
የዛሬ ጋቢና ጉዟችን በዚህ ላይ ያጠናቀናል። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ @voaamharic በትዊተርም እንዲሁ #ጋቢናቪኦኤን በመጠቀም አድርሱ።
gabinavioe@voanews.com የኢሜል አድራሻችንን ተጠቀሙ። gabinavioe ብላችሁ የኢንስታግራም ገጻችንንም ተከተሉ።
2022059942 የውስጥ መስመር 14 በሚለው ስልክ ደውሉና ለጋቢናቪኦኤ ብላችሁ መልእክት አስቀምጡልን።
አድማጮች የዛሬው ጋቢናቪኦኤ ዝግጅታችንን አጠናቀናል። በዚህ ሁሉ እንሰናበታችሁ ነው።
ፕሮግራሙን በመምራት አብረናችሁ የቆየነው ኤደን ገረመውና
አብታሙ ስዩም ነበርን። ዝግጅታችንን በማቀናበር አብሮን ያመሸው ሞክቢል ያቤሮ ነው።
መልካም ምሽት ደናደሩ።
kun radio sagale america